Bambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በዞን 9 የጦማር ጸሐፊዎች ላይ በተመሰረተው ክስ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ ለመስጠት የጊዜ ቀጠሮ ሰጠ።
ከእስር ከተፈቱ ከአምስት ወራት በላይ ያስቆጠሩት የዞን 9 ጸሐፊዎች ዘላለም ክብረትና ጋዜጠኛ አስማማ ኃይለ ጊዮርጊስ ለመንቀሳቀስ አልቻልንም ይላሉ።
ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ። ነገር ግን ፓስፖርት ከኤርፖርት ቀምቻለሁ። ማመለከትም 4 ወር አለፈ። አሁን ከተወሰደ ፓስፖርት መልስ የሚሰጥም አካል የለም።
ትልቅ የሆነ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረናል። ወደ ክስ ሂደት እንደምናመራ ነው።
ባለፈው ሳምንት የጀመርነው ተከታታይ ዘገባ የኢትዮጵያውያንና ኤርትራውያንን ስደተኞች ኑሮና ፈተና እንቃኛለን። ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡብ ና ማዕከላዊ አሜሪካን ሀገሮች አቋርጠው ወደ ሀገር የመመለስ ችግር የገጠማቸውን ወጣቶች አነጋግረናል። አብረዋቸው የታሰሩ ሌሎች አፍሪካውያንም አሉ።
ጊኒያ 20 ናቸው። ጋና 16 ይሆናሉ። ኤርትራ ቢያንስ በጣም ብዙ ናቸው። 15 ይሆናሉ።
ከኤርትራ
ነው የሚወጡት። ኤርትራ ነች በሶስት ወር።
ከላይ የሰማነው ሰንበት ይባላል። የ32 ዓመት ወጣት ነው። ስሙ እንዲጠቀስ ያልፈለገ ኤርትራዊ ወጣትም ስለ ሁኔታቸው እንደዚህ ብሏል።
ሶስት ወር እንቆያለን። እሱ ስንጨርስ ደግሞ ወይ እንለቀቃለን እና ተስፋ እያደረግን ነው። እሱ
በ11 ዓመቷ ከኤርትራ ወደ ኢትዮጵያ ከቤተሰቦቿ ጋር የተሰደደች እና በህጋዊ የመኖሪያ ፈቃድ ወደ ዩናይትድ ስቴትስ የመጣች አንዲት ወጣትን ታሪክም ይዘናል።
የኤርትራ ወታደር ምናምን እንዳያዩን ተደበቅንን። እዛ ሲደርስ ደግሞ የኢትዮጵያ ወታደር ነው የሚባለው። በጣም ጥሩ ነበር መቼም።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ደቡብ ሱዳን ውስጥ በተከሰተ ረሃብ በብዙ ሺዎች የሚቆጠሩ የሀገሪቷ ዜጎች ወደ ጎረቤት ሱዳን እየተሰደዱ ነው ይላል የተባበሩት መንግስታት ድርጅት የስደተኞች ኮሚሽን። ተቋሙ ከሀገሪቱ ከታህሳስ 2013 ዓ.ም ጀምሮ በተቀሰቀሰው የእርስ በርስ ግጭት ምክንያት 2.3 ሚሊዮን የደቡብ ሱዳን ዜጎች ቤት ንብረታቸውን ትተው ለመሰደድ መገደዳቸውን፣ ከነዚህ 3/4 ደግሞ ወደ ጎረቤት አገር እየሄዱ መሆናቸውን ይገልጻል። በተጨማሪም በአሁኑ ወቅት 2.8 ሚሊዮን የደቡብ ሱዳን ዜጎች የምግብ ዋስትና እንደሌላቸው ይፋ መሆኑን ተቋሙ ገልጿል። የግብጽ አየር መንገድ አውሮፕላንን አስገድዶ ቆብሮስ እንዲያርፍ ያደረገው ጠላፊ በቁጥጥር ስር መዋሉንና ታግተው የቆዩት መንገደኞች ሁኔታ ማብቃቱን የደሴቲቱን ሀገር ባለስልጣናት ገልጸዋል። የቆብሮስ መንግስት ቃል አቀባይ ኒኮስ ክሪስቲዱያሎስ በትዊተር ባወጡት መግለጫ ዛሬ ማክሰኞ ላርናክ አውሮፕላን ጣቢያ ተገድዶ ያረፈው አውሮፕላን መንገደኞችና የበረራ ሰራተኞች በመልካም ሁኔታ ላይ ናቸው ብለዋል። አውሮፕላኑ የተጠለፈው ሲኢኢፍ ኤል ሙስጠፋ በሚባል ሰው መሆኑንም የቆጵሮስና የግብጽ ባለስልጣናት የገለጹ ሲሆን ከግብጽ እስከ ካይሮ በመብረር ላይ የነበረውን አውሮፕላን ለመጥነፍ ያነሳሳው ምክንያት በግልጽ እንዳልታወቀ ተናግረዋል። የቆጵሮስ ፕሬዚዳንት ኒኮስ አናስታዲያስ ጠለፋው ከሽብርተኞች ጋር የተገናኘ አይደለም ብለዋል። በአንዳንድ የዜና ዘገባዎች መሰረት ጠላፊው ቆጵሮስ የምትኖረው የቀድሞ ባለቤቱን እንዲሰጠው ይጠይቅ ነበር ብለዋል። በሌላ ዘገባ ደግሞ ከአውሮፓ ህብረት ባለስልጣናት ጋር መደራደር እንደሚፈልግ ገልጿል። የፈንጂ ቀበቶ ታጥቅ ያለውም ሲል ነበር ያሉም አሉ። የሆነ ሆኖ ባለስልጣናቱ ከጠላፊው ጋር እየተደራደሩ ቆይተው 55ቱም መንገደኞች በደህና ከአውሮፕላን ወርደው እንዲካሄዱ ፈቅዷል። በመጨረሻም በየመን እየተካሄደ ካለውና አንድ ዓመት ከሞላው እጅግ የከፋ ውጊያ ጋር በቀጥታና በተዘዋዋሪ በተከሰቱ ችግሮች ምክንያት በበርካታ ሺህ የሚቆጠሩ ህጻናት እያለቁ መሆናቸውን አዲስ ዘገባ አመልክቷል። በዚህም ወደ 900 ህጻናት ተገለዋል። 1300 ደግሞ ቆስለዋል። በአገሪቱ ውስጥ ያለው የሕክምና መስጫ ተቋም በመፈራረሱ ምክንያትም እድሜያቸው ከአምስት ዓመት በታች የሆነ 10,000 ህጻናት በተላላፊ በሽታ ህይወታቸውን አጥተዋል ብሏል ሪፖርቱ። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግና በኢንተርኔት አምደኞች በነ ሶሊያና ሽመልስ መካከል ባለው ጉዳይ ላይ ለመወሰን ለሁለተኛ ጊዜ የተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ተለዋጭ ቀጠሮውን የሰጠው ውሳኔ ስላልደረሰለት እንደሆነ ገልጿል። መለስካቸው አማሃ ዝርዝሩን ከአዲስ አበባ አድርሶናል።
በፌዴራል አቃቤ ሕግና በኢንተርኔት አምደኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ዛሬ ውሳኔው እንዳልደረሰለት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ገለጸ። ፍርድ ቤቱ ለመዘግየቱ ምክንያት ነው ያለውም በመቅረጸ ድምፅ ያለው የሁለቱ ወገኖች ክርክር በጽሑፍ ተገልብጦ ለመቅረብ በመዘግየቱ ነው። ጥቅምት 5 ቀን 2008 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ብይን የሽብር ወንጀል ፈጽማቸዋል በሚል ክስ የቀረበባቸውን የኢንተርኔት አምደኞች እነ ሶሊያና ሽመልስን አራቱን ማለትም ሶሊያና ሽመልስ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ደግሞ በተራ ወንጀል ብቻ እንዲጠየቅ ወስኖ በዋስ ሆኖ ጉዳዩን በውጭ እንዲከታተል መወሰኑ አይዘነጋም። ይሁንና የፌዴራል አቃቤ ሕግ በታች ፍርድ ቤት በሰጠው ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። አቃቤ ሕግ በክርክሩ ለጠቅላይ ፍርድ ቤቱ ይፋ እንዳደረገው በተከሳሾቹ ላይ እንዳቀረበው ክስ የሚያስረዱለት በቂ የሰነድ ማስረጃዎች ለታች ፍርድ ቤት አቅርቦ ሳለ ፍርድ ቤቱ የቀረቡትን ሰነዶች በሚገባ ሳይመዝን ውሳኔውን ሰጥቷል። ስለሆነም ጠቅላይ ፍርድ ቤቱ እነዚህን ሰነዶች ተመልክቶ የታች ፍርድ ቤት የሰጠውን ውሳኔ ሽሮ ተገቢውን ውሳኔ ይሰጥልኝ ሲል አመልክቷል። መልስ ሰጪዎቹ በበኩላቸው ደግሞ የታች ፍርድ ቤት የቀረቡትን ማስረጃዎች በሚገባ መዝኖ ተገቢውን ውሳኔ ሰጠ በመሆኑ የታች ፍርድ ቤት ውሳኔ እንዲጸናልን እንጠይቃለን ሲሉ ተከራክረዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ይህ ይግባኝ የተጠየቀበትን ውሳኔ ከመስጠቱ ጥቂት ወራት በፊት አቃቤ ሕግ በዚሁ መዝገብ ተመሳሳይ ክስ መስርቶባቸው የነበሩት ማህሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይሉ፣ ኤዶም ካሳይና ተስፋለም ወልደየስ የተባሉ የኢንተርኔት አምደኞችና ጋዜጠኞች በመንግሥት ክሱ ተቋርጦላቸው በነጻ መሰናበታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተያያዘም የዞን 9 ጸሐፊያንና ጋዜጠኞች ከእስር ከተፈቱ 5 ወራት ቢያስቆጥሩም አንዳንዶቹ ወደ ቀድሞ ስራቸው መመለስ እንዳልቻሉ፣ ሌሎቹ ደግሞ በውጭ ሀገር ላገኙት የትምህርት እድል ከሀገር መውጣት እንዳልቻሉ ይገልጻሉ። ጽዮን ግርማ ጸሐፊ ዘላለም ክብረትንና ጋዜጠኛ አስማማው ኃይለ ጊዮርጊስን አነጋግራቸዋለች። አስማማው ሁኔታውን በማብራራት ይጀምራል።
ከእስር ከወጣን በኋላ ወደ ስራ ገበታችን መመለስ ያልቻለን በርካቶች ነን። እንደ እኔ ያሉት ደግሞ ጭራሽ ለስራ የሚያመለክቱበት ድርጅትም አልነበራቸውም። ያው እኔ የምሰራበት የነበረው አዲስ ጉዳይ መጽሔት ነበረ፣ በሮዛ አሳታሚ ስር ማለት ነው። ድርጅቱ ስለተዘጋ የማመለክትበት ቦታም አልነበረም። የሆነ ሆኖ እሱ እንዳለ በተለያዩ አጋጣሚዎች ከሀገር የምንወጣበት እድል ራሱ እንድንከለከል ተደርገን ያለ ነው።
እስቲ የራስህን ንገረኝ፣ ምንድን ነው የገጠመህ አንተ?
እኔ በግሌ እንግዲህ ያው ከዚህ በፊት ከነበረኝ የጋዜጠኝነት የስራ ልምድ ጋር በተያያዘ አንድ እድል አግኝቼ በጀርመን ሀገር የመንግስታዊ ትልቅ የሚዲያ ተቋም ነው ZDF ይባላል፣ ለዛ አጭር ትሬኒንግ አግኝቼ ወደዛ አቅንቼ ነበረ። ሲሄድ ምንም የገጠመኝ ችግር አልነበረም። ስመለስ ግን ኢሚግሬሽን ሪፖርት እንዳደርግ ነው የተጠየቅኩት። እዛም ሄጄ የሚመለከተውን አካል አግኝቼ ሳናግር እንዴት ልትወጣ ቻልክ? የሚጣራ ነገር አለ። ስለዚህ ከዚህ ሰዓት አንስቶ እኛ ስንደውልልህ ካልሆነ እንዳትመጣ ተብዬ ነው የተመለስኩት። ጉዞ ዶክመንቴንም እነሱ ወስደውታል ማለት ነው። እነሱ እጅ ነው ያለው።
ዘላለምስ እስቲ አንተም የገጠመህ ነገር ምን እንደሆነ ንገረን ከእስር በኋላ እና አሁን ያለህበትን ሁኔታ።
እሺ፣ እኔም አመሰግናለሁ። ያው ከመውላ ጎደል አስማማው ካለ ጋር ይቀራረባል። ከእስር እንደወጣሁ እኔ አክቹዋሊ ያው ገና እንደታሰርኩ ነው ከምሰራበት ዩኒቨርሲቲም ኮንትራክት የስራ ውሌ እንደተቋረጠ ያየሁት ያኔ እስር ቤት እያለሁ ነበር። ከዛም በኋላ በተደጋጋሚ ጠይቄ ነበረ። እስካሁን ብዙም መፍትሄ አላገኘሁም በዛ ጉዳይ እና ትምህርት ምናምን ለመማርም ወደ ውጭ ሞክሬ ነበረ። ነገር ግን ያው እንደተባለው እኔም ፓስፖርቴን ከኤርፖርት ተቀምቻለሁ። ባመለክትም 4 ወር አለፈ። አሁን ከተወሰደ ፓስፖርቴ መልስ የሚሰጥም አካል የለም። አክቹዋሊ ለምን እንደተወሰደ ኤክስፕሌን የሚያደርግም አካል የለም። ከሀገር መውጣትም አትችልም ነው የሚሰጡት ምክንያት። በዚህ ሁኔታ ነው ያለው።
እንግዲህ ስራም እየሰራችሁ እንዳልሆነ ከሀገር መውጣት እንዳልቻላችሁም ገልጻችሁልኛል። አሁን ታዲያ ምን እያደረጋችሁ ነው?
በግል አንዳንድ ስራዎች ለመስራት እየሞከርን ነው። እቅዴ ነ ለምሳሌ እስር ቤት ያለው መማር ትፈልግ ነበረ። ያው በዛ ምክንያት አልተሳካም። እንደውም ሰሞኑን የያንግ አፍሪካን ሊደርሽፕ የሚባል የፕሬዚደንት ኦባማ ፕሮግራም አለ። በየአመት አፍሪካን ወጣቶች ለ6 ሳምንት ሂደው የሚወስዱት ፌሎሽፕ ነው። እሱንም እንዳለፍኩ ተነግሮኝ ነበር። ነገር ግን ያው ባለው ሁኔታ ፓስፖርትም የሚሰጠኝ ፓስፖርት በኔ እጅ የለም። ያንም እድል የሚያልፍ ይመስላል። አሁን
ሁለታችሁም ከሀገር መውጣትም እንዳልቻላችሁ ስራ መስራት እንዳልቻላችሁ ነው የገለጻችሁት። እና ሌሎቹ እስከ እናንተ ጋር የተፈቱት አጋሮቻችሁ ያሉበት ሁኔታ ምን ይመስላል? ከአስማማው ልጀምር።
ሁላችንም በአንድ አይነት ነገር ውስጥ ነው ያለ ነው ከሞላ ጎደል ማለት ነው። ገና ያው ክሳቸው በሂደት ላይ ያሉ ዛሬ ለቀጠሮ የቀረቡት ጓደኞቻችንን ሳይጨምር ያው እነሱ ክሳቸውን እስኪጨርሱ ድረስ የተለየ ምንም ያደረጉት ሙከራ የለም ከሀገር የመውጣት ሆነ ሌሎች ነገሮች። ነገር ግን አስቀድሞ ክሳችን የተቋረጠው እና በህግ አግባብ ምንም አይነት የክስ ሂደት ውስጥ የሌለ ነው ልጆች ግን ያው የህገ መንግስታዊ ወይም ዓለም አቀፋዊ የሰብአዊ መብት የሆነው ከቦታ ቦታ የመንቀሳቀስ መብታችን ተጥሶ ነው ያለ ነው።
ዘላለም፣ እዚህ ላይ አጠቃላይ ያለውን ሁኔታ በሚመለከት ሁላችሁንም በሚመለከት የምትጨምረው ነገር አለ?
ያው እኛ እንግዲህ መጀመሪያም ጀምሮ ስንታሰር ያለ ከህግ አግባቦች ነው የታሰር ነው ብለን ነበር። በድንገት ተፈታን። በድንገት ስንፈታም የባከነው ጊዜያችን 1 አመት በላይ ታስፈራል። ብዙ ሰው ተንገላቷል። በጀምገኛም ተሰቃይተናል። ለዛ እንኳ ያን እንኳ ለምን ሆነ ብለን አልጠየቅናቸውም። ነገር ግን ይባስ ብለው አሁን ተፈተንም መንቀሳቀስ አትችሉም፣ እዚህም ሀገር መስራት አትችሉም፣ በቃ እኛ ስንፈቅድ ነው ሁሉም የሚሆነው የሚል መልስ ነው የሚሰጡት። እንደውም ኢሚግሬሽን ያሉ ሰዎች ሁላችንም ሊትራሊ በዛ አይነት ሲቹዌሽን ውስጥ ነው ያለ። እንደውም አክቲቭ ክስ ያለባቸውም ጓደኞች አሉ ለአራት።
ከዚህ ሁሉ ሁኔታ በኋላ ምን ለማድረግ አስባችኋል?
እኔ በጊዜው ፓስፖርቴም እንደተወሰደ ለኢትዮጵያ ሰብአዊ መብት ኮሚሽን አመልክቼ ነበረ፣ ለመንግስቱ የሰብአዊ መብት አካል። እነሱም በተለይ መንቀሳቀስ መብት ጋር ተያይዞ ይሄ በአዋጁ የተሰጠ ስልጣን አለ ኮሚሽኑ ኮሚሽኑ ሊፈታል ይገባል ብዬ ኮሚሽኑ ሂደው ጠይቀው ነበር። ነገር ግን ከአቅማችን በላይ ነው ያሉን። ለኮሚሽኑ ምላሽ መስጠት አልፈለጉም የኢሚግሬሽን ባለስልጣናት። ኮሚሽኑም አቅም የለኝም ብሏል። ከዛም በኋላ ለዓለም አቀፍ የሰብአዊ መብት ተቋማት ለማመልከት ያው በአገር ውስጥ ያሉትን አማራጮች መጨረስ አለብሽ፣ ኤግዞስሽን ኦፍ ሎካል ሬሜዲስ ይባላል። ያን ለመጨረስ አሁን ወደ ፍርድ ቤት ለመሄድ ክስ ጨርሰናል። እንግዲህ ከዛ በኋላ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል እና የአፍሪካ ህብረትም ኮሚሽን አለ፣ የሰብአዊ መብት ኮሚሽን፣ እዛም ለማመልከት አቅደናል።
አስማማውስ በአንተ በኩል ምን ለማድረግ አስበሃል?
ያው ከሞላ ጎደል ከዘላለም ጋር ተመሳሳይ ነው። እኔ የሚያሰብኩት ነገር ከጠበቃችን ከአቶ አመሀ ጋር ተነጋግረን ምንም አይነት የህግ መሰረት የለውም ፓስፖርታችንን ለመነጠቅ ምንም አይነት ህጋዊ የሆነ ማብራሪያ ማንም ሊሰጠን አልቻለም። ሲጀመርም መነሻውም ወይም መድረሻውም ላይ ይሄ ነው የሚባል የህግ ማብራሪያ የለውም። ስለዚህ ይሄ ትልቅ የሆነ የመብት ጥሰት ስለሆነ ይህን መብታችንን ለማስከበር ከጠበቃችን ጋር ተነጋግረናል። ወደ ክስ ሂደት እንደምናመራ ነው።
እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
እኛም እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ አስተያየቶቻችሁን ስጡን፣ እየጠበቅን ነው።
መልካም። አሁን ሙዚቃን ጋብዛቸው መስታወት። መላ መላ ማሪቱ ማርዬ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ዝግጅታችን ሲቀጥል ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪና እንደዚሁም በጀልባ አቋርጠው የሚደርሱ ኢትዮጵያውያንን ታሪክ በመንገድ ከገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ ስናስደምጣችሁ ቆይተናል። ዛሬ በፍሎሪዳ ግዛት ከሚገኙበት እስር ቤት ማለትም በፍርድ ቤት ወደ ሀገራቸው እንዲመለሱ ከተወሰነባቸው በኋላ ያለውን እናስቃኛችሁ።
ሰንበት እባላለሁ። ከአዲስ ከተማ ነው የመጣሁት። 32 ዓመት ነው። እኛ አሁን ያለነው ኢትዮጵያን ውስጥ 6 ነን።
ምን ያህል ጊዜ ይሆናችኋል? እንግዲህ ስድስታችሁ
ሁለቱ 8 ወር ሆናችኋል። አንድ 9 ወር አለ። ሁለቱ 8 ወር ኦሬዲ ዲናይድ አግኝተዋል። እነሱ የሚጠብቁት ምንድነው? ዲፖርቴሽን ነው የሚጠብቁት አሁን
ወደ ሀገራቸው ለመመለስ። እናንተ ያለውን ሁኔታም የዩናይትድ ስቴትስን የኢሚግሬሽን ሕግም እንግዲህ እየተረዳችሁት ነው ያላችሁት ባላችሁበት ሁኔታ። ለምንድን ነው የዩናይትድ ስቴትስ መንግስት እናንተን መቀበል አለበት ብላችሁ የምታስቡት?
ጥሩ። አንደኛ ነገር እኛ ከሀገራችን ስንወጣ እዚህ የአሜሪካን መንግስት ጥገኝነት ነው የጠየቅነው። እኛ ከሀገራችን ብዙ ችግር አለብን። ወደ ሀገራችን መመለስ እንደማንችል በተቻለ መጠን የአሜሪካን የኢሚግሬሽን ሰራተኞችን አስረድተናል። ያንን ሁላ ሊቀበሉን አልቻሉም። እኛ ወደ ሀገራችን በምንም ታምር መመለስ አንፈልግም።
ለምን አሏችሁ? አንቀበልም ሲሉ ምክንያት ሰጧችሁ?
እነሱ ምክንያት የሚሉን ሀገራችን ሰላም ነው።
ከዛ ያለፈ ደግሞ የዩናይትድ ስቴትስ መንግስት በተለይ ወደ ሀገሩ ህገወጥ በሆነ መልኩ የሚገቡ ሰዎች ካሉ ህግ አለው። በዛ ህግ መሰረትም የሚዳኝበት ነው አይደለም?
አዎ ልክ ነህ። እሱ እንዳለ ሆኖ እኛ አሁን የአሜሪካን ሀገር የአሜሪካን መንግስት ህግን እያንዳንዱ እንዴት ነው በሚለውን አናውቅም። ነገር ግን እኛ የምናውቀው ጥገኝነት ጠይቅ ናቸው። ወደ ሀገራችን መመለስ አንችልም። ብንመለስ የሚደርስብን ችግር አስረድተናል። ሌላው ይቅርና አሁን ሌላው ከኛ በጣም ስንት አፍሪካ ሀገሮች ልንገር፣ ወደ ለኢትዮጵያ ብቻ ነው ይሄ ነገር። ሌላ የትኛውም አፍሪካ ሀገር ዲፖርቴሽን የለም። ብዙ ናቸው። ጋና፣ ጊኒ፣ ናይጄሪያ፣ ቶጎ፣ ኬንያ፣ ሶማሊያ፣ በጣም ሳውዝ አፍሪካ፣ በጣም ብዙ ነው ያለው። በጣም ብዙ አፍሪካ ሀገሮች ነው።
ምን ያህል ይሆናሉ? እንደው ከአፍሪካ የመጡትን ቁጥር ታውቃላችሁ?
ለምሳሌ እዚህ ያለው ጊኒያ 20 ናቸው። ጋና 16 ይሆናሉ። ኤርትራ አለ። ኤርትራ ቢያንስ በጣም ብዙ ናቸው። 15 ይሆናሉ።
ከኤርትራ
ነው የሚወጡት ኤርትራኖች። በሶስት ወር መቀበል አይቀበሏቸውም። የሚገርም ነገር ዲናይድ ነው የሚሏቸው ሁሉንም ማለት ነው። ግን ከሶስት ወር በኋላ ይለቋቸዋል። ይሄ ነው አሁን ምነግረን ማለት ነው።
በምን መንገድ ነው የሚለቋቸው? እንዴት ነው የሚለቀቁት?
ምናልባት የሚለቋቸው አሁን እዚህ ኃላፊዎቹ ዲፖርቴሽን ወስደው የሚናገሩት የእነሱ የቆንስላ ጽሕፈት ቤቱን ምንም አይነት መልስ አይሰጣቸውም። የኤርትራን ማለት ነው። እነሱ የሚሉት እንደዛ ነው። ዲፖርቴሽን ኦፍ ሴሮፒክል ይናገራሉ። አሁን ወደ እኛ ጋር ሲመጣ እናንተ ጋር መልስ ስለሚሰጡን በስልክ ያናግራሉ፣ ያገናኙሃል። አሁን አህመድ አገናኝቶታል ከኤምባሲ።
ምን ብሎ ነው መልስ የሚመልሰው የኢትዮጵያ ኤምባሲ?
መረጃ ይሰጣል እያንዳንዱ ትራንስፖርት ማለት ነው። አዎ ኢትዮጵያኖች ናቸው እንደዚህ እንደዚህ እንመልሳለን ይኖራል የሚሉ ይሄ የሚሉ ዲፖርቴሽን ኦፍ ሰሮስ ነው እንደዚህ እንደዚህ ይሆናል የሚነግሩ ለእኛ ማለት ነው። አህመድን ወይንም ደግሞ ዑመርን አህመድ ለምሳሌ መጥቶልሃል ኦልሬዲ አንተ ከደወልን በኋላ ራሱ ከኤምባሲ ወረቀት መጥቶልሃል ትራንስፖርትመን ስለዚህ ትሄዳለህ ተዘጋጅ አቴኒ ታይም ትሄዳለህ ተዘጋጅ ብለውት ነበር። እቺ ነገር ነው አሁን መመለሻ ወረቀት ነው የቆንስላ ጽህፈት ቤቶቹ የማይሰጡት ከኢትዮጵያ ውጭ ማለት ነው። የኢትዮጵያ ለምን እንደሆነ እኛ አናውቅም።
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ሄኖክ፣ እንደምን አለ?
እንደምን አለ አሌክስ?
ደህና ነኝ እግዚአብሔር ይመስገን። እባክህ እንደው የኢትዮጵያ ኮሚኒቲም የለም እንደው ኢትዮጵያ የኢትዮጵያ ልጆችን የሚረዳ? ኧረ እባካችሁ ድረሱ ብን የድረስልን ጥሪ ነው የምናሰማ ያለ ነው። ግራ ገባን እኮ የምናደርገው ነገር። እኔ አሁን እዚህ ከታሰርኩት ወደ 8 ወሬ ነው። ዲናይ ተብያለሁ። ምንም አይነት ልንቀብለህ አንችልም ብለውኛል። አሁን እኔንም ሊመልሱኝ ተዘጋጅተዋል። ግን እኔ የመጣሁትን ሀገር ከብራዚል አንስቼ ብራዚል አለ፣ ፔሩ አለ፣ ኮስታሪካ፣ ኒካራጓ፣ ሆንድረስ፣ ሜክሲኮ፣ ብራዚል ይሄ ሁሉ ሀገር አቋርጬ መጥቼ ነገ ተነስተህ ሂድ ብሉኝ የሚደርስብኝ በኢትዮጵያ ውስጥ ስገባ ምንድን ነው የሚደርስብኝ?
እኔ ስሜ ረሻድ ነኝ። ከመጣሁ ከኦሮሚያ ክልል ነው መጣሁ። 9 ወሬ ነው እዚህ የቆየሁ ማለት ነው።
ከወጣህ በኋላ ከኢትዮጵያ ወደ ኬንያ ሄድክ። ከኬንያ ወዴት ነው የሄድከው?
ከኬንያ 1 አመት ምናምን ቆይቼ እዛ ሁኔታ ካልኩኝ በኋላ ወደ ብራዚል ነው በደላላ ከፍዬ $4000 ከፍዬ የሆነ ደላላ አለ እሱን ወደ ብራዚል ወሰደኝ።
የኬንያ ፓስፖርት አውጥተህ ነው?
የኬንያ ፓስፖርት ከየት አውጥቶ ወደ ብራዚል ነው ወሰደኝ።
ከብራዚል ወዴት ሄድክ?
ከብራዚል ፔሩ፣ ከፔሩ ኢኳዶር፣ ኮሎምቢያ፣ አስር ከምቻታ ውስጥ ከጣና ደባ በጣም ትላ የማስጠላ ሁኔታ ነው። እዛ ያለ ማንም እዚህ የለም። ዘመድ ጋር ሰው የለኝ የሚደውል ሰው ማንም እዚህ እንትን ያለ የሚረዳኝ ሰው የለም። የኢትዮጵያ ኤምባሲ ደግሞ ትራቭል ዶክመንቱን አዘጋጅቶ ሌሎች እኔ ወንድሞች እዚህ ያሉ ዲፖርት ማድረግ እንትን እያደረጉ ነው።
ኤርትራውያኑና ሶማሊያውያኑ ሁኔታቸው ከኢትዮጵያውያኑ የተለየ እንደሆነ ይናገራሉ። እንዴት? አንድ ስሙ እንዳይጠቀስ የጠየቀ ኤርትራዊ ያለው እናስደምጣችሁ።
በሱዳን ነው የመጣ ነው እና እዚህ ከደረስን በኋላ ያው እየጠበቅን ነው ኬዛችን ለመጨረስ እና ብዙ የምንቆየ 3 ወር እንቆያለን። እሱ ስንጨርስ ደግሞ ወይ እንለቀቃለን እና ተስፋ እያደረግን ነው። እሱ ከባድ ነው ያለንበት፣ ግን ያው እየጠበቅን ነው ለመውጣት።
አሁን ያላችሁበት ከሀገር እንዲወጡ በፍርድ ቤት ትዕዛዝ የተላለፈባቸው ሰዎች ያሉበት የማቆያ ጣቢያ ውስጥ ነው ያላችሁት?
አዎ።
ለምንድን ነው እንቆያለን የሚል ተስፋ ያላችሁ?
አለቀቁንና መለቀቅ ያለብን ሰዓት ጠበቅናቸው። ስላለቀቁን እየጠበቅን ነው። አሁን ምን ያክል እንደምንቆይ ግን አላወቅንም ገና።
እንደሚለቋችሁ ግን እርግጠኛ ናችሁ?
አዎ። እሱ እንግዲህ የወጡት ልጆች ጋር ስላየን የምንለቀቅ ይመስለናል።
አንዳንድ ከኢትዮጵያ የመጡ ወደ ሀገራችን እንደተመለሱ ገልጸውልናል።
አዎ ተመልሰዋል፣ ልጆቹ ብዙ ተመልሰዋል አሉ ናሉ እና አሁን ደግሞ ያሉት ልጆች በፍርሃት ነው ያሉት።
ኤርትራውያኑስ መሀል እንደዚህ አይነት ፍርሃት አለ?
እስካሁን ስለሌለ አልሰራንም።
በዚህ ሳምንት በተከታታይ ጉዳዩ የሚመለከታቸውን አካላት ለማነጋገር እየጣርን እንገኛለን። ከዩናይትድ ስቴትስ የኢሚግሬሽን ቢሮ፣ ከኢትዮጵያ ኤምባሲና ከሕግ ባለሙያዎች ጋር ወደ ኢትዮጵያ ኤምባሲ በተደጋጋሚ ደውለን እስካሁን መልሳቸውን አልሰጡንም። የዩናይትድ ስቴትስ የኢሚግሬሽን ቢሮ ደግሞ በጽሁፍ ጥያቄዎቻችንን አቅርበን መልሳቸውን በመጠባበቅ ላይ እንገኛለን።
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
የ20 ዓመቷ ኤርትራዊ አሜሪካዊት ዳናይት ጸጋይ አሁን በምትኖርበት በዩናይትድ ስቴትስ በቨርጂኒያ የኮሌጅ ተማሪ ናት። ዳናይት የ11 ዓመት ልጅ ሳለች ከወላጅናቷና ከሁለት ታናናሽ እህቶቿ ጋር ከኤርትራ ወደ ኢትዮጵያ የስደተኞች ማረፊያ በእግርና በመኪና ተጉዛ በኢትዮጵያም የስደተኞች ማረፊያ ውስጥ ለ2 ዓመት ኖራለች።
ከራሷ የህይወት ተሞክሮ በመነሳት ለሌሎች እኩዮቿም ሆነ ለታናናሾቿ ይጠቅም ዘንድ በትምህርት ስኬትን ማምጣት እንዴት እንደሚቻል ልምዷን ታካፍለናለች። ከመስታወት ጋር አጠር ያለ ቆይታ አድርገዋል።
ዓለም አቀፉ የስደተኞች ድርጅት UNHCR እንደዘገበው እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ ከኤርትራ ወደ ኢትዮጵያ የሚገቡት ኤርትራውያን ቁጥር እያደገ መጥቷል። ብዙዎቹ ስደተኞች ወደ ሌሎች ሀገሮች ጥገኝነትን ለመጠየቅና ለማግኘት ነው አመጣጣቸው። ለኤርትራ ቅርብ የሆነችው የኢትዮጵያ ድንበር ላይ በመትገኘው በሽሬ 3 የስደተኞች መጠለያ ይገኛል። ሽምበላ፣ ማይአኒ፣ አዲሃሩሽ በተሰኙት በእነዚህ የመጠለያ ቦታዎች መሰረታዊ የሆነውን የምግብ፣ የጊዜያዊ መጠለያ፣ የውሃ እንዲሁም የሕክምና አገልግሎት ስደተኞቹ እንዲያገኙ ይደረጋል። በዚህ በዩናይትድ ስቴትስ በቨርጂኒያ ነዋሪ የሆነች አንድ ወጣት እንግዳ ያድርጋለሁ ለዛሬ። ዳናይት ጸጋዬ ትባላለች። የትውልድ ሀገሯ በኤርትራ ሰናፌ ነው። የ11 ዓመት ልጅ ሳለች አባቷን ፍለጋ ወደ ኢትዮጵያ ከእናቷና ከታናናሽ 3 እህቶቿ ጋር በእግርና በመኪና ተጉዘው ሳላምበሳ ኢትዮጵያ የስደተኞች መጠለያ ውስጥ ለ2 ዓመታት ኖረዋል። ታሪኳን ባጭሩ እንዲያጫውታኛለች።
11 ያለው ምን
11 ዓመት ልጅ?
አዎ፣ የኢትዮጵያ ገባኝ። እዛ 2 ዓመት አደረግኩኝ ነበርኩ በረፊጂ ማለት ነው። ከዛ ደግሞ 13 ለ14 እድሜን እያለሁ እዛ ገብቼ ሄርሰንበርግ ቨርጂኒያ ማለት ነው።
ምን ይመስል ነበር የመጠለያ ህይወት ዳናይት?
ለእኔ ልጅ ስለነበርኩ በጣም ጥሩ ነበር። አሽ ላይ በጣም ብዙ ጓደኞች ነበረኝ እና ለሱ በጣም ነው የሚወደው። እኔ ማለት ነው ልጅ ስለነበርኩ ምንም የሆነ አስቸጋሪ ምናምን አልነበረኝ። እኔኛ 3 ሆቴቼ ነው የሚባለው፣
እህቶቼ
ከእናቴ ጋር ማለት ነው። አመተ ምህረት 2009 ከሰናፌ ነው የሚኖረው። የረቼ እያለሁ በሰናፌ ነው የኢትዮጵያ ቦርደር
ድንበር።
እዛ ገብቼ በቃ እነሱ ነኝ። ያ ተደበቀኝ ማለት ነው። በሌሊት የኤርትራ ወታደር ምናምን እንዳያዩን
እንዳይዟችሁ እና እንዳያዩችሁ
ተደበቅንን። እዛ ሲኒደርስ ደግሞ የኢትዮጵያ ወታደር ነው የሚባለው። በጣም ጥሩ ነበር መቼም።
ለምን ከኤርትራ ወጣችሁ? ምንድን ነበረ ችግሩ?
እኔ በደንብ አላውቅም፣ ግን እናቴና አባቴ ከኛ ጋር አልነበረም። አባቴ ስላልነበረ ደግሞ ከሱ ጋር ሪኮኔክት መሆን ማለት እንደቷለችና እናቴ አባቴ ኢትዮጵያ ነበረ እዛ ነበረና፣ ከዛ ደግሞ ለአዲስ አበባ ምናምን ሄደ ለእረፍት። እኛ ሬፊጂ ካምፕ ሲንገባ እሱ አልነበረም። እናቴ ግን እዛ የነበረ መስሏት ነው ከአባታችሁ ጋር ለሚሆን ለኢትዮጵያ መሄድ አለብኝ አለትና፣ ከዛ ለኢትዮጵያ ስንገባ አባቴ እዛ አልነበረም። ከአንድ አመት በኋላ ነው የተመለሰ ለሬፊጂ ካምፕ ማለት ነው።
እንደው በአጠቃላይ በዛ ስትኖሩ ምንድን ነበር የምትመገቡት? ትምህርት ቤት ስትማሩ ነበር?
ፋፋ እዛ አለ ለአንድ ሰው አንድ ኩባያ ማለት ነው። ይሄ ትምህርት ቤት ነው፣ ግን ትምህርት ቤቱ በጣም ሩቅ ነበረ። የአንድ ሰዓት ምናምን ወክ
ታረጉ ነበረ?
በጣም ሩቅ ነበረ። እዛ ሲሚገባ ደግሞ ፕሮሰስ ምናምን ሰልጥናል ለአሜሪካ ለመምጣት ማለት ነው። ግን አባታችሁ ከእናንተ ጋር መሄድ አይችልም፣ ምክንያቱ እሱ ኢቴሚን ሌተር ላይክ
ትንሽ
በኋላ ስለያው በኋላ ስለመጣ አይቻልም አሉና፣ እኔና ታናሽ እህቴ ከአባቴ ጋር ጠቅላላ አይሄድም ውጣ ማይዳል አልሄድም ለአሜሪካ ምናምን ብለን በቃ አልቀሰን።
አለቀሳችሁ?
አዎ። ነጭ ደግሞ በቃ ፕሮሚስ አደረገች ከስድስት ወር በኋላ አባታችን ለአሜሪካ መጣል ምናምን አለትን ነው። እኛ ደግሞ በቃ እሺ ብለን እዛ መጣ። ከዛ ነው ከሁለት አመት በኋላ አባቴ እዚህ ደረሰ ማለት ነው።
ስለዚህ አሁን ከእናት ከአባትሽ ጋር ነው የምትኖሪው እና ከእህቶች ጋር?
አምስት
እህቶች።
በፊት 4 ብቻ ነበር ነው፣ አሁን 6 ነን።
ከኤርትራ ስትመጡ 4 ሆናችሁ ነው የመጣችሁት?
አዎ፣ 4 ሆት
እና እናትሽ በእግራችሁ ነው የመጣችሁት?
አዎ። እዛ በጣም እኔ ትልቅ ታናሽ እህቴ 9 ወር ምናምን ለእሷ አይ ካሪድ ሄር።
አንቺ የ9 ወር ልጅ አቅፈሽ ነበረ?
አዎ።
መንገድ ላይ?
አዎ። እናቴ ደግሞ ለ3 አመቷ።
የ3 አመቷን ደግሞ እናትሽ አቀፈች?
አዎ።
አንቺ የቤቱ ታላቅ ነሽ?
አዎ።
እና በእግራችሁ ስንት ሰዓት ተጓዛችሁ ኢትዮጵያ ለመድረስ?
በደም 1 ሰዓት ምናምን ይሆናል። አይ ለሪፊጂ ምን ይገባማ ቤተሰብ ምናምን ስለነበረ ምን ችግር አለበት እንደኛ ማለት ነው።
አሁን የኮሌጅ ተማሪ ናት ዳናይት። ያለፈችበትን የህይወት ተሞክሮ ለታናናሾቿ ትምህርት ይሆን ዘንድ ትመክራለች። በቤት ውስጥ ብቻ ሳይሆን በመትማርበት ኮሌጅም እንዴት ስኬትን ማምጣት እንደሚቻል ተሞክሯን ታካፍላለች።
ብዙ ሳይኮሎጂ መጽሐፍት ምናምን እንዲብ ያለው I read a lot of them. የሆነ ነገር ደግሞ ቀንድ ያስፈላጊ ለልጅ ትምህርት እንዴት ለሚወደው ማድረግ ሞቲቬሽን ነው።
የምሽቱ ዝግጅታችን በዚሁ ተጠናቋል። ከመስታወት ጋር ያደረጉትን ቆይታ በድረገጻችን መመልከት ትችላላችሁ። ሰላም ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና
እኔም መስታወት አራጋውነን በነገው ጉዟችን እንገናኝ። መልካም ምሽት ፈድጋ